ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሐምሌ 20 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገሱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ ሐምሌ 20 ቀን 1332 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
ላይቀርሞቱ መንጠራውቱ በሚል ርዕስ የቀረበው የዕለቱ የፍኖተ ዲሞክራሲ አተታ ከዜናው ተከትሎ ይቀርባል። በማስከተልም
ሁሉን አሳታፊ የሽግግር መንግስት መስረታ የኮሎኔሉን ኦሮሞማ ኢትዮጵያን ያፈርስ እንደሆን እንጂ የኢትዮጵያውያንን ኢትዮጵያ ይታደጋል እንጂ አያፈርስም
በሚል ርዕስ ሽግግርን በሚመለከት ከአእምሮ በለጠ የቀረበውን ጽሑፍ እናሰማለን። ከዚያም ሽግግርን በሚመለከት ከዝግጅት ክፍላችን የቀረበ ሌላ ጽሑፍ፣ በመጨረሻም የደርግ የእስራት ዘመን በሚል ርዕስ ከብርሃኑ ሰርጹ ከተደረሰው መጽሐፍ አንዳንድ አስገራሚ አጋጣሚዎችን በሚመለከት ያዘጋጀነውን አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል።
ወዲያ አገዛዙን በመደገፍ ሰልፎት የሚተባበር አካል እርምጃ እንወስዳለን ሲሉ ወጣቶች ተናገሩ። ገርሎ አውጋጆ አገዛዝ ለፊታችን ሐምሌ 23 ቀን ዕለተ እሁድ ሰላማዊ ሰልፍ እንዲደረግ በወልዲያ ከንቲባ አቅጣጫ ሰጥቷል። የሰልፉ ዓላማ ከመከላከያ ሰራዊት ጎን ነኝ የሚል ፋኖን ለማውገዝ እንደሆነም ታውቋል። ሰሜን ወሎ ዞንና የወልዲያ ከተማ አስተዳደር የአገዛዙ አመራር የሆኑ አካላት ለወድ ሰላማዊ ሰልፍ ኮዲው ዝቡን ሊቀሳቀሱና እንዲያሳምኑ አጣጫ ወርዷል። ከሰሞኑ የኮሎኔል ወታደሮች ወልዲያ ከተማ ላይ ንጹሃን መግደላቸው የታወቀ ፋኖን እንዲዋጉ መታዘዛቸውን የተቃወሙ ካድሮቹ ገዳዩ ማን ይሁን ማን መወገዝ አለበት ሲሉ ከአንቲባው ጥብቅ ትዕዛዝ ያስተላለፈ ሲሆን ይህን ሰልፍ ለማስተባበር ፈቃደኛ ያልሆነና ያላወገዘ መለየ ብልጽግና ካድሬ እንደሚባረርም ተነግሯል። መረጃ የላኩት አካላት ለህዝብ አድርሱልን ገድሎ ከሚያወግዝ መንግስት ጋር የሚተባበር አካል ሙሉ በሙሉ እርምጃ እንወስዳለን፣ ሰላማዊ ሰልፍ በሚል የፋኖን ስም አጠለሻለሁ የሚል ካለ ሰላማዊ ሰልፍ የሚሞቀው በእሱ መቃብር ላይ ይሆናል የሚል ማስጠንቀቂያ ሰጥተዋል። የሸዋ ፋኖች ሰሞኑን ታሪካዊ ስህተት ለማድረስ የመጣውን የቀጥረኛው ኃይል ሙሉ በሙሉ እንዲደመሰስ አድርገዋል። የሸዋ ፋኖች ንጹሃን ለመጨፍጨፍ የገባው የአብይ አህመድ ኃይል ከነሙሉ ትጥቁ የማረኩት የአማራ ፋኖች ምት መቋቋም ያቃተውም ይህ ኃይል ጦርም እጅ እየሰጠ ይገኛል። መከላከያ ሰራዊቱ በፋኖ መማረክ ያስደነገጠው ኮሎኔሉ አማራ ሙሉ በሙሉ የጦርነት ቀጣይ እንደሆነም አዝዋል። እዚህ ማሳያ ደግሞ በንጹሃን ላይ የተኮሰና መሰረተ ልማትን እያደመ ይገኛል። ቀጥረኛው ብርሃኑ ጁላ በሁሉም አቅጣጫ ሽንፈት እየገጠመው ሲሆን የአማራ ህዝብ ከፋኖ ጎን ተሰልፎ ለነጻነት እየተዋደቀ ነው። የሸዋ ፋኖችም ጀግንነታቸውን እያሳዩ ነው። በትላንትናው ዕለትም በርካታ ቁጥር ያላቸው የመንግስት ኮማንዶዎች ተማርከዋል። ከዚህ ጋር ተያይዞ የሚናገሩት ምንጫችን ኮሎኔሉ የአማራን ህዝብ አንገት ለማስደፋት መነሳትን በመረዳት ህዝባችን አሁንም በአንድነት ተነስቶ የተደቀነበትን አደጋ መቀልበስ አለበት። ከ30,000 በላይ የአማራ ተወላጅ የሆኑ የመከላከያ ሰራዊት አባላት መታሰራቸው ታወቀ። በአማራ ህዝብ ላይ የተከፈተውን መጠነ ሰፊ መንግስታዊ ወረራ የተቃወሙና ሊቃወሙ ይችላሉ የተባሉ ከ30,000 በላይ የአማራ ተወላጅ የሆኑ የመከላከያ ሰራዊት አባላት መታሰራቸውን ከደህንነትና ወታደራዊ ምንጮች ለማረጋገጥ ችለናል። በየዝመምሪያ ቦታዎች ጉዳያቸው በህግ ሳይታይ በነብርሃኑ ጁላ ቀጥተኛ ትእዛዝ እንደታሰሩ ከመረጃ ምንጮች ተረጋግጧል። ከዚህ በተጨማሪም የመከላከያ ሰራዊት በአማራ ህዝብ ላይ እየደረሰ ያለውን ግፍ መቃወም የአማራ ህዝብ ኃይልን እየተቀላቀሉ ያሉ የአማራ ተወላጅ የሆኑ የመከላከያ ሰራዊት አባላት ከቀን ወደ ቀን ቁጥራቸው እያሻቀበ መሆኑን ምንጮች አክለዋል። አንዳንድ ለጊዜው ስማቸውን የማይጠቀሱ ጀነራሎች ከስራ ውጪ ተደርገው ክትትል የተደረገባቸው እንደሆነም ታውቋል። ከተሾመቶ ገኒ መረይ ታደሰ ኮሚሽን ከ370ሺ በላይ የቀድሞ ጦር ለመበተን እየሰራ መሆኑ ተአገዛዙ ሚዲያዎች መነገሩ የሚታወስ ነው። ወያኔ ያገዛዝ ዘመን ከ40ሺ በላይ የአማራ ተወላጅ የሆኑ የመከላከያ ሰራዊት አባላት መባረራቸው የሚታወስ ነው። ጎርጎራ ላይ ንጹሃን ሰዎች በኦሬድ ሰራዊት ተጨፈጨፉ። ከንጹሃኑ ግድያ ጋር ተያይዞ ህዝባዊ ቁጣው በእጅጉ ተጋል ትናንት ማምሻውን ተጨማሪ ያገዛዙ አሸባሪ ኃይል ገብቷል። በጎንደር ጎርጎራ ማንዳባ ገዳም ላይ በመንግስት ኃይሎች የተከፈተ ተኩስ ኦርቶዶክስ ቤተክርስቲያን ተቃጣ ነበር። ጉዳዩ ከእምነት ጋር በቀጥታ የተያያዘ መሆኑን መላው የኦርቶዶክስ እምነት ተከታዮች እንዲያውቁትም ጥሪ ቀርቧል። ብዙ ወጣቶች ለእምነታቸው ሰማዕት ሆነዋል። የሟቾቹና የቁስለኞቹ ቁጥር ከፍ እያለ መምጣቱን የበለጠ ነገሩን አከረታል። የኦሬድ ኃይልም ኃይሉን በመጨመር ንጹሃን ላይ ጉዳት እያደረሰ ይገኛል። ከአማራ ፋኖ አንድነት በጎንደር የተላለፈ የትግል ጥሪ ሰሞኑን ጎርጎራና ጮይት አካባቢ ባሉ ገዳማት በጾሙ የገጂው ስርዓት በሬ ማረዱን ተከትሎ የህዝብን ቁጣ መቀስቀሱን ቀደም ብለን ተገልጸን ነበር። ሆኖም ግን ህዝባችን በገጂው ኃይል በከባድ መሳሪያ እየተደበደበ በመሆኑ የተነሳ በአርበኛ ግዛቸውና በአርበኛ ደረጀ የሚመራው ፋኖ አሁን ውጊያ ላይ ነው። ከዚህ አንጻር የአማራ ፋኖ አንድነት በጎንደር የቤት ወደደ አዳነ ብርጌድ በሰሜን አቅጣጫ፣ የአማራ ፋኖ አንድነት በጎንደር የጎቤ ብርጌድ በአርማጭሆ አቅጣጫ፣ የማራፋን አንድነት በጎንደር የጎንደር ብርጌድ ጎንደር ከተማ፣ የማራፋን አንድነት በጎንደር የቋራኛው ብርጌድ በደንብ ያጣጫና የበጌምድር ብርጌድ ደቡብ ጎንደር፣ የማራፋን አንድነት በጎንደር የሚኒሊክ ብርጌድና የማራፋን አንድነት በጎንደር የብርሌው ብርጌድ በመተማ አጠቃላይ ህዝባችን ጮይት የተፈጠረው ጉዳይ የሁላችንም ጉዳይ ስለሆነ ራሳችሁን በፍጥነት እንድታዘጋጁ በስልክ በሚሰጣችሁ መመሪያ መሰረት ለትግበራ ተተንቀቅ ላይ ቆማችሁ ጠብቁን በማለት ከአማራ ፋኖ አንድነት በጎንደር ጥሪ ተላልፏል። የኦዴድ ስራዊት በጨዋይት በቅርብ ርቀት ባሉ ቦታዎች በህዝብ ላይ ተኩስ ከፈተ። በማዕከላዊ ጎንደር ዞን በምዕራብ ደንቢያ ከጨዋይት በቅርብ ርቀት በጎርጎራ ማንዳባ ገዳም ዙሪያ ልዩ ስሙ ሰመረቻ በተባለ አካባቢ አገዛዝ የላከው ጦር በዲሽቃ የታገዘ ተኩስ ከፍቶብናል፣ ድጋፍ ያስፈልገናል ሲሉም ለህዝባዊ ኃይሉ ጥሪ አድርገዋል። ስራዊቱ ተኩስ የከፈተበት ምክንያት በጎርጎራ መንዳባ ገዳም ዙሪያ ልዩ ስሙ ሰመርቻ በተባለ አካባቢ ወታደርን እናስመርቃለን በሚል በአብዛኛው የአካባቢ ማህበረሰብ እምነት፣ ወግና ባህል ባፈነደቀ መልኩ በዕለተ ረቡዕ የማይፈቀድ ነገር በማድረጋቸው መሆኑም ተገልጿል። ሶስት ዲሽቃ የያዘ ከፍተኛ ቁጥር ያለው ፋኖ ትጥቅ ለማስፈታትና ለአፈና ስምሪት የተሰጠው ኃይል ሐምሌ 19/2015 ወታደራዊ ምርቃት ስም መግባቱን የአካባቢ ነዋሪዎች ተናግረዋል። ይህን ተከትሎም እነ ሻለቃ ደረጀ በላይ ግዛቸው አንድ የቻላቸውና አማራ አቸነፍ የሚመሩት ፋኖ የህዝቡን ጥሪ መሰረት በማድረግ ወደ አካባቢው ስለማቅናቱም ለማወቅ ችለናል። ከሸዋሮቢት የተነሳ አንድ አይሱዙ ሙሉ በሙሉ የመከላከያ መኪና ወታደር ከተጨማሪ ሁለት ፓትሮል ሙሉ ወታደር ጭኖ ከፍተኛ የሰራዊት አመራርና ሬሽን ታጅቦ ወደ ደብረሲና እየሄደ እንዳለ በነበራሎች የይፋት ፋኖች ማፉዶ መታጠፊያ በሚባል ማዞሪያ ላይ በተሰራ የደፈጣ ኦፕሬሽን የታጀበው አመራር ሲገደል 32 ሰራዊት ከነሙሉ ትጥቃቸው ሲማረኩ ቀሪው በሙሉ ሞትና ቁስለኛ ሆኗል። በደረሰበት ከባድ ምስ እና ጉዳት የተደናገጠውና የማይዘው የሚጨብጠው ያጣው የኦሮሞ ወራሪ ወታደር የውር ድንብር ከጭራ ሜዳ ጉዝምባ በረራ ላይ ባጠመደው ዙ 23 ወደ ማዶ የማፉድ ቀበሌ የገበሬው የገጠር ቤት ላይ እየተኮሰ በንጹሃን ላይ ጉዳት እያደረሰ ሸሽቷል። በግዳጅ ተገዱ ወታደሩን ሲያጓጉዝ የነበረው አይሱዚ ሹፌር በተኩሱ ልውውጡ ከፉኛ ቆስሎ በአቅራቢያው ወዳለ ሰፈር ፋኖቹ አንስተው ወስደው ሕክምና እንዲያገኝ ጥረት እያደረጉ ይገኛል። ሹፌሩ የመራ ቤት የልጅ ሲሆን የወደዱ ሰራዊት በግድ አስገድዶ ለዚህ አደጋ እንደዳረጉት ገልጿል። ከዚህ ጋር እያይዘውም ፋኖቹ ለመላ አማራ መኪና ባለሀብቶችና ሹፌሮች ለማንኛውም የኦሮሞማ ወራሪ ወታደር ምንም አይነት የትራንስፖርት አገልግሎትና ግዳጅ መስጠት እንደሌለባቸው በመግለጽ ይህ ሳይሆን ቀርቶ ግን በንብረታቸውም ላይ በሆነ በሹፌሩ ህይወት ላይ ለሚደርሰው አደጋ ኃላፊነት ራሳችሁ የምትወስዱ መሆኑን እናሳስባለን ብለዋል። አሁን በዚህ ሰዓት ዋናውን አዲስ አበባ ደሴ የፌዴራል መንገድ ጭራ ሜዳ በሰፈረ የኦሮሞ ወታደር ተዘግቷል። በሀገሪቱ ከሚቀጠሩት ይልቅ የሚለቁት ዳኞች መበራከታቸው ጥያቄ ፈጠረ። በሀገሪቱ የሐሰተኛ ምስክሮች መበራከት የዳኞች ስራ መልቀቅና የቅንጅት ማነስ የህዝብን ፍትህ የማግኘት መብት በእጅጉ እየጎዳ ይገኛል። በበጀት ዓመቱ ከተቀጠሩ ዳኞች በላይ የለቀቁት ብልጫ እንዳላቸውም ታውቋል። ባለፉት 11 ወራት 3446 ምስክሮች መቅረብ ባለመቻላቸው 400653 መዝገቦች መዘጋታቸው ተገልጿል። የዳኞች መልቀቅና የፍትህ አካላት ተቀናጅተው መስራት አለመቻል እንዲሁም ያገዛዙ ወጣ ገባ ወጥ መዋቅራዊ መላላስ የፍትህ ስርዓቱን የጎደው ሌላው ምክንያት ነው ተብሏል። ዜናው በዚያ በቃ። ናቢየ ሳይው ሰማይ ደፈረሰ ወደም ጻር ከተሉ ምድሬና ታወሰ አገሬ ትዝታሽ ለከሰ አገሬ ትዝታሽ ለከሰ የጎዳናው አፈር ለደርና ሸዋ ይቆረቆራል ወይ መንገድ ይሄ
የሐሙስ ሐምሌ 20 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ ላይቀርሞቱ መንጠራውቱ የኦሮሞ ማፋሽስታዊ አገዛዝ ወደ መብደቂያው መድረሱ ምንም ጥርጥር የለውም። መጨረሻው ግን ለሀገራችን በሚበጅ መልኩ ይሆናል ወይስ ቀውጢውን ያስቀጥልብናል የሚለው ለኛ የሚያሳስበንና እንዘጋጅበት የምንለው ነው። ኮሎኔሉ ተጎትቶ ይወጣል እጣው የሙሶሊኒን ይሆናል ወይም ሐራሪ እንደፈረጠጠ ቡከን ላጥልብናል። ሌላ መጨረሻ የለውም ለበሻሻው ውርጋት ፋሽስት። እድልና ጊዜ ሰጥተናቸው ፋሽስቶቹ ይፈጁናል ኢትዮጵያን ለአደጋ ይዳርጋሉ በጀመሩት ከይሲ መንገድ ወይስ ድል አድርገናቸው አሸንፈናቸው አገራችንን ከጥፋት እናድናለን? ለዚህ መልሱ ያለው በአገር ወዳድ ኃይሎችና በህዝብ እጅ ብቻ ነው። ኃይል የህዝብ ነው። ኮሎኔሉና መንጋው ጠፊ ተሸናፊ ናቸው ብለን አምነን በአንድነትና በጽናት ከታገል እናቸንፋለን። ምንም ጥርጥር የለውም ስንል ግን መሟላት ያለባቸው ቅድመ ሁኔታዎች እንዳሉ ማወቅ አለብን። በቅድሚያ የፋኖ አገር ወዳዱ ኃይል አንድነት መረጋገጥ አለበት። አገዛዙ በአውራጃዊ ስሜት ፋኖን ሊከፋፍል ከሃዲ አማራዎችን ቀጥሮ ማሰማራቱ ጋር ነው። መሪ ነኝ እኔ ነኝ የጎበዝ ዋና ለቃ በማለት ሽኩቻ አለ። ዘመናዊ ጠመንጃን ትጥቅ ይዞ እና ሳምሮ መንጎማለል ዋና ስምሪታቸው የሆኑም አሉ። ስማችን ከገነነ ለባብለን ሊገዛን አገዛዙ በጉዙ ገንዘብ ይመድብልናል የሚል ስሜት የሚያንጸባርቁም አሉ። እነዚህ ረካሽ ግለሰቦችን የሚያወድሱ ህብረተሰባዊ ሚዲያዎችም ተቆልቁለዋል። ፋኖ ድሮን ይዟል መላ ጠቅላይ ግዛት ነጻ ወጣ ብለው በሐሰት የሚደሰኩሩንም ባገዛዙ ሳይቀር ተገስተው ተሰማርተዋል። ግንቦት 7 40 ምንጭ ደረሰ ብለው በሐሰትና ጉል ተስፋ ሲጫወቱብን የነበሩትን ዋሾች ከመቼው እንራሳለን። አገር ወዳዱ የፋኖ ኃይል ሙያተኛና ትግሉ የሚጠይቀውን የድርጅት ይዞታ ገና እንደሌለው ተገንዝቦ እርምት እንዲያደርግ በአጉል ሰበካ እጅግሩን ዲያስሩት ወዳጅ መስለው የሚጥሩ ብዙ ናቸው። አላማቸው አገዛዙን መጥቀም መሆኑ ግልጽ ነው። መዝረክረክና ማዕከላዊነትን ያጣይዘት ማንጸባረቅ ድክመት እንጂ ጥንካሬ አይደለምና ፋኖ አንድነቱን ድርጅታዊ ሙያተኛነትን ህቡ አሰራርን ማጠናከር ይኖርበታል። የሚናቀና የደደበ ጠላት ቢኖረንም በራሳችን ገንዘብ የታጠቀ በመሆኑና በአዳን አማካሪዎችም ስላሉት ከሚመጣ ጉዳት ራስን ለመጠበቅ የጠላትን አቅም አውቆ መዘጋጀቱ አስፈላጊ ነው። ጠላትን ለማቸነፍ ለጠላት ጨለማ መሆን አስፈላጊ ነው። ድክመት ጥንካሬን ማወቅ መገምገም መቻል የለበትም። ትጥቅ ብዛትን መደበቅ ወሳኝ ነው። እንደ መንደራው ደልዳይ ያለኝ ይኸው ነው ብሎ መጋለጥ ጎጂ እንጂ ጥቅም የለውም። ፋኖነት በጥልጣልና ጉድሩ መዋብ የሚገለጽ አይደለም። ስለዚህ ድክመትን ማስወገድ በስልት የሚዋጋ ሙያተኛ ጦር ለመሆን መጣር አስፈላጊ ነው። ፋኖው በጦርነት ህዝብን አስደስቷል፣ አኩርቷል። ይበልጥ ድሎችን ሊቀዳጅ እንደሚችልም ግልጽ ነው። ራሱን ከሰርጎ ገቦችና አስመሳይ ወዳጆች መጠበቅ ቀዳሚ ተግባሩ መሆን አለበት። በአዴን አማራ ብልጽግና የአማራው ህዝብ ጠላቶችና መመታትም ያለባቸው ናቸው። በዚህ ላይ ምንም በጀታ ሊኖር አይገባም። በጻይ ጎይቶ ምን እንደምናጠቃው ሁሉ ጓድ በረከት ታምራቶችን ማደባየት ይኖርብናል ማለት ነው። ከጸረ አማራዎች ጋር ፍቅር ሰላም የሚሰብኩ የአገዛዙ ቡችሎች ብቻ ናቸው። ዘረኝነት ይውደም፣ ኢትዮጵያ ለዘላለም ትኖር።
አድማጮቻችን በማስከተል አምሮ በለጠ ከአዲስ አበባ የላኩልንን ጽሑፍ እናሰማለን። ሁሉን አሳታፊ የሽግግር መንግስት ምስረታ የኮሎኔሉን ኦሮሞማ ኢትዮጵያን ያፈርስ እንደሆን እንጂ የኢትዮጵያውያንን ኢትዮጵያ ይታደጋል እንጂ አያፈርስም። ኮሎኔል አብይ የወያኔ የማደጎ ልጅ ነው። ኮሎኔሉን ከማመን ከተራራ አናት ላይ የሚንገዋለል ጉምን ለመጨበጥ መሞከር ይቀላል። አብይ ዴሞክራሲያዊ ለውጥ ያመጣል ብሎ መጠበቅ ከምድረ በዳ ላይ ጤፍ ዘርቶ ምርት ከመጠበቅ የተለየ አይሆንም ወዘተ የሚሉ መልእክቶች ከአራት ዓመታት በፊት የበርካታ አገር ወዳድ ኢትዮጵያውያንን ጩኸት እንደነበር አስታውሳለሁ። ሰሚም አድማጭም አልተገኘም እንጂ ኮሎኔሉ በዘረኝነቱ بطر ايكيبيا النتو بطر هزب النتو بوشتا من النتو بهزب نكأتو اتشال تغني اللت فلاج كوراج مهونو زاري كركرن يميسكفت قدين دالوانا تاقوارو مهونا اندبتو يمسكربتنو بجوات يميكوترو اماراوش بولدقا بدرا بشنكورانا اتايي منغستاوي مواقروشن اساتا في بادرقونيتا كتفزامو شفشفابو على በርካታ ውሸቶችን በገጸ በረከትነት እየቀረበልን ይገኛል። ኮሎኔሉ በንጹሃን ደም ሰክሯል። የማርያምን ጸድቅ የሰረቀ ሳይጠይቁት ይለፈልፋል እንዲሉት አይነት የባጥ ቆጡን መቀባጠር ጀምሯል። የብልጽግና ፓርቲ አለ ኮሎኔሉ ከሰሞኑ ወደ መድረክ ብቅ ብሎ በኢትዮጵያ ምድር አቻ ያልተፈጠረለትና ያልተገኘለት ፓርቲ ነው አለ። በህዝባዊና አገራዊ ራዕዩ እንዲሁም የፖለቲካ ፕሮግራሙ ከማንም የማይወዳደር ነው አለ። ያፓንና መይሶንን ጨምሮም አከለበት። እውን ይሄ የኢትዮጵያ ህዝብ ንቀት ካልሆነ በስተቀር እንደዚህ ይባላልን? ጥያቄያችን ነው። የህዝብ ንቀቱ ወጥሮት ከሆነ ደግሞ በቀጥታ አሁን እኔ ለእናንተ አንሸነውን ብሎ ድንቆሮች ናችሁ ቢለን ይሻል ነበር። እንደ ኢትዮጵያ ህዝብ የዛሬው አረዳድ ከሆነ አብይ ብልጽግና ብልጽግና ቢሆኑ የአንድ ፈላጭ ቆራጭ ፓርቲ መሆኑን ያውቃል። በእርግጥም የኮሎኔሉን አቻዎች በዚህ ዘመን ካሉት ፈልጎ አቻ ማግኘት ይከብዳል። ወደ ቀድሞዎቹ የዓለማችን መጥፎ ገዢዎች የጀርመኑ ሂትለር፣ የደቡብ አፍሪካው ፒተር ቦታ ወይም የኡጋንዳው ኢዲ አሚን አቻዎቹ ናቸው ይባል እውነቱ እንጂ ሐሰትን ወይም ግነትን መናገር ሊሆን አይችልም። ኮሎኔሉ በዚህ ብቻ አላበቃም። እንደ መሪ የሚናገረውንና የማይናገረውን መምረጥ አለመቻሉን የተመለከቱ በርካታ ሰዎች ሰውየው ከሀገርና ከህዝብ ይልቅ ለግል ስልጣኑ ተጨናቂ በመሆኑ የጭንቅላቱ ብሎኖች እየተነቃነቁ ወጥተዋል የሚሉትን በግሌ ለዓለማመን እየከበደ ይመጣል። የኮሎኔሉ የተለመደ የህዝብ ንቀቱንና እብሪቱን እንዲሁም የፖለቲካ ድንቁርናውን ያሳየበትን አጉራ ዘለል መልእክቱን ያዳመጡ ወገኖች አሁንስ ወጥረገጠ ሲሉ ተደምጣዋል። ኮሎኔሉ ወደ መድረክ ብቅ ብሎ የወቅቱ ያገሪቱ ተጨባጭ ሁኔታ የግድ ከመለው የሽግግር መንግስት መስረታ ጥያቄ ላይ ሲያብራሩ ተደምጣዋል። የሽግግር መንግስት መስረታ ጥያቄ ከንጉሱ ውድቀት ጀምሮ ለ50 አመታት ተጠይቋል። ጥያቄዎቹም አሉ ሲል አፈዘ። ከዚያም የሽግግር መንግስት መንግስታዊ መዋቅሮችን ማፍረስ ብቻ ሳይሆን ሀገርንም ማፍረስ ነው ሲል ያብየን ወደምየን ዲሉ አፈዘበት። ተሳለቀበትም ኮሎኔሉ በዚህ የሽግግር መንግስት መስረታ ጥያቄን በማጣጣል ላይ ብቻ አላቆመም። የሚቃወሙኝ ሁሉ ቀበሌ እንኳን መርተው አያቆም ሲል የፖለቲካ ጨቅላነቱንም ነገረን። ለኮሎኔሉ ለግዚው ለዚህ ጨቅላ አባባሉ የተናገረው ሁሉ አዋቂ ዝም ያለው ሁሉ ማህይም አይምሰልህ ከማለት ያለፈ ሌላ የምለው የለኝም። የሽግግር መንግስት መስረታ ጥያቄ አው 50 አመታትን አስቆጥሯል። ከንጉሳዊው አገዛዝ ውድቀት ዋዜማ አገራቸውንና ህዝባቸውን በሚጠሉ ሳይሆን በሚያፈቅሩ ብርቅዬ የኢትዮጵያ ልጆች የተነሳና በህዝብ ውስጥ የሰረጸና ህዝብን ዳር እስከ ዳር ያነቃነቀ የህዝብ ጥያቄ ነበር ዛሬም ነው። የሽግግር መንግስት መስረታ ጥያቄ በዚያን ዘመን የተነሳው የወቅቱ ያገሪቱ ተጨባጭ ሁኔታ የግድ የሚለው ስለነበር ብቻ ነው። በንጉሱ አገዛዝ ዘመን ያገሪቱ ህዝብ መለከታዊ ኃይል ነኝ በሚል አገዛዝ የተተበተበ ስለነበረ ንጉሥ አይከሰስ ሰማይ አይታረስ በሚል ኋላቀር አስተሳሰብ የተሸበሰ ስለነበር ኢትዮጵያ የጥቂት መሪት ከበርቲዎች አገር ስለነበረች ብዙዋን ህዝብ ድሃና የባለርስቶች ፈኛ ስለነበር የዲሞክራሲ ባህልና ዲሞክራሲ በራቸው የተከረቸመ ስለነበር ሐሳብን በነጻነት የመግለጽ የመናገር የመጻፍ የመሰብሰብ የመደራጀት ዲሞክራሲያዊ መብቶች እግድ የተጣለባቸው ነበሩ። ወደ ዲሞክራሲና ዲሞክራሲያዊ ባህል ግንባታ ወደሚደረግ የስር ነቀል ለውጥ ለመድረስ በሽግግር መንግስት መስረታ ሂደት ውስጥ ማለፍ ወቅቱ የግድ የሚልበት ጊዜ ነበር። እንደ አለመታደል ሆኖ ፋሽስታዊው ደርግ 120 የበላይና የበታች ወታደራዊ ሹማምንቶች በዙሪያው ኮልኩሎ የለውጥ ሐዋሪያዎቹ እኛንን ብለው በመሳሪያ ኃይል ይህን ህዝባዊ ጥያቄ ያክሽፈው የኢትዮጵያ የዛሬው አስከፊ ገጽታ ከዚህ ውጥንቅጥ ውስጥ እንዲገባ ካደረጉት በርካታ ምክንያቶች ውስጥ ጥንስሱ ከዚህ የጀመረ ነበር። ለዚህ ነው ኮሎኔል መንግስቱና አገዛዙ የለውጥ ሂደቱን በማጨናገፍ ለዘመኑ ዘረኞችና ጸረ ኢትዮጵያ ኃይሎች ሁኔታዎችን አመቻቸላቸው እየተባለ የሚወቀሰው። ይህ መጥፎ የታሪክ ድግግሞሽ በ1983 ዓመተ ምህረት ወያኔ ወአዴን ኦዴድና ደኢህዴን የትኛውንም ተቃዋሚ ኃይል የሀገር ሽማግሌዎችን የሃይማኖት አባቶችን የሙያ የሲቪክ ማህበራትን ወዘተ ሳያሳተፉ ብቻቸውን የሽግግር መንግስት መስርተናል ብለው ስህተቱን ደገሙት። በ2010 ዓመተ ምህረት ኮሎኔሉ የድርጅቶቹን ስም ብቻ በመቀየር ራሱን ካደራጀ በኋላ የምን ሽግግር ነው እኔው አሻግራቸዋለሁ እንጂ ብሎ ለሶስተኛ ጊዜ ስህተቱን ደገመው። ለዚህ ነው የግማሽ ምዕት ዓመታቱ የኢትዮጵያና የዜጎቿ ጉዞ ከድጡ ወደ ማጡ ነው የሚባለው። ለዚህ ነው አሻሮ የምትበላው አይጥ ብትሄድ ብቅድ የምትበላው አይጥ መጣች ከሚሉት አባባል ጋር የአምሳ ዓመታቱን የኢትዮጵያንና ኢትዮጵያውያንን ጉዞ ብዙዎች የሚያመሳስሉት። ዘር ቆጠራንና ዘረኝነትን እንዲሁም ጥላቻን አንግሰውበታል። ሰብአዊና ዲሞክራሲያዊ መብቶች ተቀብረዋል። ሐሳብን በነጻነት መግለጽ የማይታሰብ ሆኗል። መሰብሰብ፣ መደራጀት ደብዛው ጠፍቷል። አትግደሉን የማለት መብት እንኳ ታግዷል። በህይወት የመኖር መብት ደብዛው ጠፍቷል። ዜጎች እንደ እንስሳ በማንነታቸው ይታረዳሉ፣ ይገደላሉ። የህግ ከለላ እንዳይረግ የህግ የበላይነት ተደፍጥጧል። መንግስት የመንግስትነት ባህሪውን ወደ መንግስታዊ ሽብርተኝነት ተቀይሯል። በዚህም በምድር ላይ የተወገዘውንና ትልቁ የሚባለውን ጄኖሳይድ ወይም የዘር ፍጅት ፈጻሚና አስፈጻሚ ሆኗል። ይህን ቅጣምባሩ የጠፋ ሀገራችንን ሁኔታ በመለወት የኢትዮጵያ ልዕልና እና የዜጎቿን ህልውና ማስጠበቅ ወደሚቻልበት ዴሞክራሲያዊ ስርዓት ለመሸጋገር ከ1966 ዓመተ ምህረት በበለጠ በዛሬው ጊዜ የሁሉን አሳታፊ የሽግግር መንግስት ምስረታን ወቅቱ ግድ የሚለው መሆኑን ሁሉ ኢትዮጵያዊ በውል ያጤነው ይገባል። የሽግግር መንግስት ምስረታ በዛሬው ጊዜ እንደ ኮሎኔሉ የሚፈዝበት ወይም የሚቀለድበት ጉዳይ አይደለም። ስለጠሉት ወይም ስለፈሩት ይቀር የሚባል ጉዳይ አይደለም። በተባበረ የህዝብ ትግል እንጂ በልመና የሚገኝ አለመሆኑንም መረዳት ይገባል። የኢትዮጵያውያን የዛሬው የትግል አቅጣጫ ሊመነጭ የሚገባው እያንዳንዱ ኢትዮጵያዊ አገሩን፣ ሰብእናውን፣ ቋንቋውን፣ ሚስቱንና ልጆቹን የሚያፈቅረው ከዓለም ሁሉ የተለዩ ሆነው ሳይሆን የራሱ በመሆናቸው ነው ከሚለው ትልቅ አባባል መሆን አለበት። ታዲያም እያንዳንዱ ኢትዮጵያዊ ለሀገሩ፣ ለክብሩ፣ ለነጻነቱ፣ ለወገኖቹ ሁሉና መክፈል የሚገባውን መስዋዕትነት ሁሉ ለመክፈል ራሱን ማዘጋጀትና ወደ ትግሉ በመግባት ሁሉን አሳታፊ የሽግግር መንግስት ምስረታን በትግሉ ማዋለድ አለበት። ሁሉን አሳታፊ ለሆነ የሽግግር መንግስት ምስረታ ለምን እንታገለታለን? ለምንስ ኢትዮጵያና ልጆቿ ሁሉና ማስጠበቂያ ነው ይባላል? ለምንስ ወደ ዴሞክራሲያዊ ስርዓት መሸጋገሪያ ድልድይ ተባለ? ለምንስ ወቅቱ ግድ ይለዋል ተባለ? ለሚሉ ጥያቄዎች ምክንያቶቹን እንደሚከተለው ላቀርባቸው እነሆ። አንደኛ፣ የኢትዮጵያ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ባህላዊ ችግሮች አምባገነንና ዘረኛ በተፈራረቁ ቁጥር ይበልጥ እየተጠላለፉና እየተወሳሰቡ መጥተዋል። ይህ የአንድ ፈላጭ ቆራጭ አገዛዝ ለረጅም ጊዜ መንሰራፋት በርካታ ችግሮችን ቀፍቅፈውብናል። ተወደደም ተጠላም እነዚህን የተጠላለፉና የተወሳሰቡ ዘርፈ ብዙ ችግሮችን አንድ የፖለቲካ ድርጅት ብቻውን የሚፈታቸው ባለመሆናቸው አካታችነትንና አሳታፊነትን መርህ ባደረገ ሁሉን አሳታፊ የሽግግር መንግስት ምስረታን የግድ የሚል መሆኑን መረዳትና ማጤን ይገባል። ሁለት፣ የአውራ ፓርቲ ወይም የአንድ ፓርቲ ነጋሲነት ጸረ ዴሞክራሲ መሆኑ እንደተጠበቀ ሆኖ በተለይ በኢትዮጵያ ሀገራችን ዴሞክራሲና የዴሞክራሲ ባህል ባፍጢሙ እንዲደፋ አድርጎታል። ዴሞክራሲና የዴሞክራሲ ባህል ማለት አንድነትና ልዩነትን በመቻቻል ጥበብ ለሀገርና ለወገን የተሻለ ለውጥ ለማምጣት የሚኬድበት ጎዳና ነው። በግማሽ ምዕት ዓመታቱ የኢትዮጵያ አገዛዞች ታሪክ ውስጥ ኢሰፓ ለ17 ዓመታት፣ ኢህአዴግ ለ27 ዓመታት፣ ብልጽግና ለ4 ዓመታት በገዥነት ሲቆዩ የአካታችነትና የአሳታፊነት በርን ከርችመው ነው። ይህ አይነት አገዛዝ ጸረ ዴሞክራሲ ተብሎ ብቻ የሚቀር እንዳልሆነ ከኢትዮጵያ ተጨባጭ በርካታ ድምዳሜዎችን መዘርዘር ይቻላል። ድምር ውጤቱ የኢትዮጵያ ሀገራችንና የልጆቿን ህልውና ከጥያቄ ውስጥ እስከ ማስገባት ደርሷል። ከሀገርና ከህዝብ የበለጠ ምንም የለምና ሀገራችንን ከጥፋት ህዝባችንን ከእልቂት መታደጊያው ብቸኛው አማራጫችን የሽግግር መንግስት ባስቸኳይ መመስረት መሆኑን ወቅቱ ይናገራል። ሶስተኛ በሀገራችን ኢትዮጵያ እጅግ የተዛባና ፈር የለቀቀ የቅራኔ አፈራረጅ በስፋት ተንሰራፍቷል። መረን እየለቀቀ መጥቷል። ከቅራኔ አፈራረጅ ላይ የሚፈጠር ስህተት መፍትሄ የሚባለው የተሳሳተ እንደሚሆን የኢትዮጵያ ሁኔታ ቁልጭ አድርጎ ያሳየናል። እንዳለመታደል ሆኖ በኢትዮጵያ የተፈጠሩ የብሔር ብሔረሰብ ድርጅቶች የችግሮች ሁሉ ፈጣሪ የሆነው ጨቋኝ አገዛዝን ወደ ጎን ትተው ህዝብን ጠላት ብለው መፈረጃቸው አሳፋሪም ትልቅ ስህተትም ነው። ይህ ደግሞ የራሳቸውንም ዓላማና ትግል ከዲሞክራሲ መርህ ጋር እንዲጣረስ ወይም እንዲጋጭ አድርጓቸዋል። ሀገራዊ አመኔታንም አሳጥቷቸዋል። የኦሮሞና የትግራይ ጠባቦችን ጸረ አማራ ሆኖ መሰለፍን በአስረጅነት መጥቀስ ይቻላል። እነዚህ የቅራኔ አፈራረጃቸው መሳሳትና ትክክል አለመሆን ብቻ ሳይሆን መፍትሄ ብለው የወሰዱትና እየወሰዱት ያለው እርምጃ ራሳቸው ከብሔር ብሔረሰብ ታጋይነት ይልቅ ወደ ጄኖሳይድ ወይም የዘር ፍጅት ፍጻሜነት ቀይሯቸዋል። ይህ ተግባር አገዛዙንም ይጨምራልና የሽግግር መንግስት ምስረታውን የግድ ማለት ብቻ ሳይሆን በአጣዳፊ መሆን እንዳለበትም የግድ ይላል። አራተኛ ይህ በጎሳና በብሔረሰብ እየተቧደኑ ስልጣንን በወርተረኝነት መቀራመት አናሳ በሚባሉ ጎሳዎችና ቡድኖች ላይ እየደረሰ ያለው መዋጥ፣ መጨቆን፣ የሰነ ልቦና ጫና እንዲሁም ድፍጠጣ መዘንጋት በአስቸኳይ መቆምና መገታት ያለበት ሁኔታ ነው። ኢትዮጵያ የኦሮሞ የትግሬው ወይም የአማራው አገር ብቻ እስክትመስል ድረስ በአናሳዎች ላይ እየደረሰ ያለው ጭቆና በስቷል፣ አስከፊም ሆኗል። እነዚህ አናሳ የሚባሉ ዜጎች ዴሞክራሲያዊ መብቶቻቸው ሊከበሩና እውን ሊሆን የሚችለው የዴሞክራሲ ስርዓት መሸጋገሪያ ድልድይ የሆነው የሽግግር መንግስት ሲመሰረት ብቻ ነው። አምስተኛ ኢትዮጵያ እየደረሱባት ካሉ በርካታ ጉዳቶች ውስጥ የሰብአዊ ሀብት ውድመት በግንባር ቀደምትነት ተጠቃሽ ነው። ዛሬ ሁሉም መንግስታዊና የግል ተቋማት በተንሰራፋው ዘረኝነት ሳቢያ በዘርና ጎሳ በሚመለመሉ ደናቁርቶች የተሞላ ነው። ከዚህ አይነት የሰው ኃይል ዓለም አመዳደብና አመላመል እድገትና ልማት ይገኛል ተብሎ አይታሰብም። ዴሞክራሲና የዴሞክራሲ ባህል በሁሉም የልማትና አገልግሎት ሰጪ ተቋማት ውስጥ መሬት እስካልረገጠ ድረስ ስራና ሰራተኛ የሚገናኙበት መንገድ ዝግ ነው። ችሎታ፣ ልምድ፣ ብቃት፣ ስነ ምግባር ብቸኛ መስፈርቶች አድርጎ ከማይጠቀም ተቋም ውድቀትን እንጂ እድገትና ልማትን ማግኘት አይቻልም። ዛሬ በሀገራችን ተጨባጭ ሁኔታ ስራና ሰራተኛ ድልድል ከደቡብ አፍሪካው አፓርታይድ በነጮችና ጥቁሮች መካከል ከነበረው ግንኙነት የተለየ አይደለም። ይህን ለመቀየር ዴሞክራሲ መንግስትንና ዴሞክራሲያዊ አሰራርን በአገሪቱ ማስፈን ጊዜ የማይሰጠው ጉዳይ ከሆነ ከራርሟል። የሽግግር መንግስት ምስረታን የግድ ከሚሉ በርካታ ሁኔታዎች ውስጥ የሰብአዊ ሀብት ላይ እየተፈጸመ ያለውን ግድያና ጭቆና ማስቆም የሚችል አሰራርን አዋላጅ ስለሚሆን ነው። ስድስተኛ በስልጣን ያለው ኮሎኔል ማን ነው? ምንስ እያደረገ ነው? የሚሉ ጥያቄዎች ሲነሱ የኮሎኔሉን መወገድና በሁሉን አሳታፊ የሽግግር መንግስት ምስረታን ወቅታዊነትና ተገቢነትን ያመለክተናል። ኮሎኔሉ በኢትዮጵያ ህዝብ ይሁንታ ወደ ስልጣን የመጣ ሳይሆን በባዕዳን ድጋፍና ግፊት መሆኑ ብዙ ተብሎበታል። በዚህም ኮሎኔሉ ጸረ ኢትዮጵያና ኢትዮጵያዊነት ሆኖ የተፈጠረ ነው። ኮሎኔሉ ዘረኛ ከመሆኑ በተጨማሪ መንግስታዊ መዋቅሮችን ለመንግስታዊ ሽብርተኝነትና ለጄኖሳይድ ወይም የዘር ፍጅት መፈጸሚያ ያደረ የሰውነት ባህሪውን አራግፎ የጣለ አውሬ ነው። ኮሎኔሉና አገዛዙ እንደፈጸሟቸው ወንጀሎችና የዘር ፍጅት ተግባራት ከሆነ 4 ዓመታት ቀርቶ ለአንድ ሳምንት በስልጣን መቀመጥ የማይገባው ልፍስፍስና አረመኔ አገዛዝ ነው። ኮሎኔሉ ለኢትዮጵያ የማይመጥን ወራዳ ነው። ሁሉን አሳታፊ የሽግግር መንግስትን ወቅታዊና አጣዳፊ ከሚያደርጉት ተጨባጭ ሁኔታዎች ከኮሎኔሉ ጸረ ኢትዮጵያ እና ጸረ ህዝብ ባህሪውና ተግባሩ የሚመዘዝም በመሆኑ ነው። አላዋቂ ሳሚ እንዲሉ ኮሎኔሉ ከሰሞኑ ወደ መድረክ ብቅ ብሎ የሽግግር መንግስት አገር ያፈርሳል እያለ ሲዛበት ያማል። እርግጥ ነው የሱን የኦሮሞማ ኢትዮጵያን ሊያፈርስ ይችላል። የኢትዮጵያውያን ኢትዮጵያን ግን ይታደጋል እንጂ አያፈርስም። ሁሉን አሳታፊ የሽግግር መንግስት ምስረታ በልመና ወይም በመለማመጥ ከማንም የሚገኝ አይደለም። በሁሉም ኢትዮጵያዊ የተባበረ መራር ትግል እንጂ። ስለዚህ እንተባበር፣ በህቡ እንደረጅ፣ እንታገል፣ ያለ ጥርጥር እናቸንፋለን። በህብረት ምስረታው ሂደት ተካፋይ መሆን እንዳለባቸው ሐሳብ ቀርቦ ድርጉ ውድቅ ስለደረገው ሳይሆን ቀርቷል። በጊዜያዊ ህዝባዊ መንግስት መፈክር ተጻራሪ ምላሽ የሰጡት የደርግ አማካሪ አድርባይ ሞራን ደግሞ ፍየል ወዲህ ቀዘምዝም ወዲያ መፈክር ቢጤ አንስተው ድጋፋቸውን ለስልጣን ጥመኞቹ ሰጡ። ዛሬም ተመሳሳይ ውግዝ አቋም በምሁራንን ቡድኖች እያየን ነው። የሽግግር መንግስት ምስረታ በአምባገነን ስልጣን መያዝ መቀጠል ጋር የሚቃረን ነው። ለዚህም ነው ገዢዎችና ሹሞች የማይወዱት። ህዳር 14 ቀን 1968 ዓ.ም በተሰራጨው ዴሞክራሲያዊ ጊዜያዊ ወታደራዊ መንግስትና ጊዜያዊ ህዝባዊ መንግስትን ይዘት ልዩነት በሰፊው በማስረዳት ሰፊ መሰረት ያለው ህዝባዊ መንግስትን ለመመስረት የሽግግሩ ሂደት አስፈላጊ መሆኑንም ማስረድተን ነበር። ድርጉ ይህን የተቃወመው ያው ዛሬ እንደሚሉን ለአብዮትና ለሀገራችን ሞግዚት ድርግ ነው። ህዝብ ይከፋፈላል፣ አዳሪያን ወደ ስልጣን ይመለሳሉ ወዘተ ድርግ ከሌለ ቀራቅንቦ ነበር። ዛሬም ኢህአዴግን እናስቀጥላለን የሚሉና የሽግግር መንግስት ሂደት የሚቃወሙት ከያኔዎቹ ምንም ልዩነት የላቸውም። የዛሬው ሹምማ በአደባባይ ስለ ሽግግር ሂደትና ምስረታ ጭራሹኑ ግንዛቤ እንደሚጎድለው አስመስክሯል። ህዝብ የፖለቲካ ስልጣን ባለቤት ሳይሆን በኢኮኖሚ መስክም የሚሰፍነው ኪሳራና ውድቀት መሆኑ የምናውቀው ነው። የህዝብን መብት ተገድቦ አሁንም በስልጣን ያለው ጸረ ህዝብ ቡድን ሆኖ የህዝብ የመደራጀት መብት ተጠፍቶ ማህበሮቹ የወያኔ ወይም ወያኔ የመሰረታቸው ሆነው ጸረ ህዝብ አዋጆች ሰፍነው ጭቆና ሊቀጥል እንጂ ምንም ለውጥ እንደማይመጣ ለመናገር ደግሞ በቂ ግንዛቤም ተመክሮም አለን። በደርግ አማካይነት ለውጥ ይመጣል ያሉ ፋሽስቶችን አግዘው ወንጀለኛ አገዛዝ አስፈረውብን ራሳቸውን ወደሙ እንጂ የመጣ ህዝባዊ ለውጥ ከቶም አልነበረም። ዛሬም የተለየ አይከሰትም። የሽግግር መንግስት ምስረታና ሂደትን ከአመታት ወደ አመታት ይዘን ያሻገርነው ለመሰረታዊ ችግሮቻችን መፍትሄ እንደሆነ በማመን ነው። የሀገራችን ውስብስብ ችግሮችን ስናነሳ የህዝብ ጎራ መከፋፈሉን ማወቁ አይከብደንም። በተወሰኑ ወቅቶች ግንባሮች ተመስርተው በጋራ ለመቆምና ለመታገል ጥሩ ጥረቶችን ያየን ቢሆንም በዚያው ልክ ክፍፍሉ ደርሶ ለጨቋኞች አመቺ መሆናችንን ደግሞ ልንክደው የምንችል አይደለንም። እንደሚጠበቀው በደርግ ዘመን የግንጠላ ኃይሎችና በአጠቃላይ የብሔር ድርጅቶች ኢትዮጵያዊ ሰንደቅን ጥለው በራሳቸውና በርስ በርሳቸው ብቻ እንደቆሙ አይተናል። ውስብስቡ ችግራችን የጋራ መፍትሄን ጠያቂ ሆኖ ቢገኝም ይህንን ተገንዝበንም ሰፊ መሰረት ያለው የሽግግር ሂደት ብንልም በባዕዳን ተደግፈው በእኛ መፍትሄ በሚል ከላይ ቂጥ ሊሉ ችለዋል። ደርግን በሽግግር ሂደት እንተካው ስንል በአሜሪካ እርዳታ ወያኔና ሌሎች የወያኔን ውሱን የጠባብ ብሔረተኛ መንገድ መርጠው በለንደንም በአዲስ አበባም የሚመቹትንና ብሔር አስቀዳሚዎችን አቅፈው የሽግግር ጉባኤ በሚል ማላገጣቸውንም በመጻፍ የታዘብነው ነው። ዛሬ ቃሉን ማይነሳ ባዩ አዲሱ ሹምም የወያኔን ፍራት ሊያስቀጥል ቆርጦ የተነሳነውና የህዝብን ስልጣን የሚጻረሩትና ፍርፋሪ ደግሞ በ1983 ሳይቀር ከመለስ ጋር ያበሩትን ወንጀለኛ ደርጎችን በዙሪያው ሰብስቦ በስልጣን ሊባጅ አላማ አለው እየሞከረም ነው። ችግር ፈጣሪው ጸረ ህዝብ ኃይል ችግሮቹን ፈቺ የህዝብ ኃይል ሊሆን እንደማይችል ሳይታለም የተፈታ ነው። እንኳን ችግር ፈጣሪው ቀርቶ ሁሉም ጉዳዩ ይመለከተናል የሚሉ ኃይሎችም ተሰብስበው ያሉብን ችግሮች ለመፍታት ከባድ እንደሚሆን ደግሞ ማንም አይስተውም። አምባገነንን በሌላ መሰሉ መተካት፣ ጸረ ህዝብ ስርዓትን ማስቀጠል፣ ጸረ ዴሞክራሲ ሁኔታን አጠናክሮ እውን ማድረግ ቀልጥ ያለ ጸረ ህዝብነት እንጂ ሌላም አይደል። ለዚህም ነው የግላችንን ድል የምንመኝ የኢትዮጵያን ህልውና የምናስጠብቅ እንድንሆን ከፈለግን የሽግግሩ መንግስት ምስረታ አማራጭ የለሽ ጎዳናና መፍትሄ ሆኖ የሚገኘው። አዲሱ ሹምም ከልፈፋ ባሻገርና ለራሱና ቡድኑ ስልጣን ከመጣ ውጭ ቀና የኢትዮጵያ ልጅ ሆኖ ለሀገራችን ዘላቂ ችግሮች ዘላቂና ህዝባዊ መፍትሄ መስጠትን በቅን ቢሻ ኑሮ አማራጩ የያዘው ጸረ ህዝቡን ተቋም ማደስ ማጠናከር ባልሆነ ነበር። በጋራ ሸንጎ ተቀምጠን የጋራ ቀና መፍትሄ እንፈልግ ብሎ ሁሉን አቀፍ የሽግግር ጉባኤንም በጠራ ነበር። ይህ ግን አልሆነም። ትግል ካልቀጠለም የሚሆን አይደለም። ማለትም የውድ ሀገራችን ህልውና ዛሬ እንደምናየው ለከፍተኛ አደጋ ተጋልጦ ይቀጥላል ማለት ነው። አሜሪካ የሽግግርን ሂደት ያደናቀፈችው ቡችሏ የሆነው ወያኔና የደገፈችው ሻቢያ ለስልጣን እንዲበቁ ነው። ብሔራዊ ነጻ ኢትዮጵያን መንግስት አሜሪካም ሌሎችም ፈልገው አያውቁም። ዛሬም ያሾሙት ለነሱ እንጂ ለኢትዮጵያ ህይወቱን የሚሰጥ አይደለም። በለንደን ሆነ በአዲስ አበባ ጉባኤዎች ወያኔ ሊጋፈጡ የሚችሉ ህብረ ብሔራዊ ድርጅቶችን በቦታው እንዳይገኙ ወያኔ ሊያደርግ ሲነሳ ባልደገፉትም ነበር። አሁንም የህዝብ ትግል ወደ ድል ሲያመራ አደናቃፊና ለሱ ያደሩት ሹሞችን በላያችን ላይ ጭነው ባልደገፉም ነበር። የአዲሱ ሹም ሰባት አሜሪካዊ አማካሪዎች፣ የውጭ ጉዳይ ሚኒስቴር ተብየውን ዘዋሪ እንግሊዞች ወዘተ ዛሬም ኢትዮጵያ ነጻ የራሷ መንግስት ልታገኝ እንዳልቻለች የሚያሳይ ነው። የአሜሪካ ቀጥረኞች በነቂስ የአዲሱ ሹም አማካሪዎችና ደጋፊዎች መሆናቸውንም ህዝብ በሚገባ እያየም እየታዘበም ነው። የመንጋውም ጫጫታና ሆያ ሆዬ ሊሸፍነው ያልቻለውም መራራ ሀቅ ነው። ይህናቅ በግልጽ ስናቀርብና ስናሳስብ ለምን ተናገሩ በሚል በልዩ ልዩ ሽፋን የተነሱብንን ጉዶች ሁሉ እንደምናቸንፋቸውና ህዝብም ከጎናችን ሆኖ ትግሉን እንደሚቀጥል ጥርጥር የለንም። ሀገራችንን ከጥፋት ለማዳን በጋራ መረባረብ አለብን። በአሁኑ ይዞታ ሁኔታው ያመቸው ለገንጣዮችና ጽንፈኛ ጠባቦች ወያኔን ጨምሮ እንጂ ለአገር ወዳዶችና ለኢትዮጵያ አይደለም። የተጎነጎነው ሴራ ሰፊና ኃይለኞችንም ያቀፈ ነው። የኢትዮጵያ የቆዩና የዛሬን ጠላቶች ሁሉ ህልውናዋን ሊያደባዩ አብረው ተነስተውብናል። ይህን መቋቋም የምንችለው ኢትዮጵያን ይበልጥ ለመከፋፈል በመጣር ሳይሆን አንድነቷ የተጠበቀ ሆኖ ዴሞክራሲን ለሁሉ ህዝብ በማስፈን ነው። መጪው ትውልድ እንዳይታዘበን አደራም እንላለን። የኢትዮጵያ ህዝብ አንድነት ይጠናከር። ጸረ ወያኔ የኢህአዴግ ትግላችን ይፋፋም።
በእስር ቤቱ ደንብ መሰረት የቤቱ ጋዜጣ እንደመጣ በቅድሚያ በጋራ ለቤቱ ባንድ አንባቢ አማካይነት ዋና ዋናዎቹ ዜናዎች ከተነበቡ በኋላ ሌላ ሌላዎቹን እንደ ደብዳቤዎች፣ ማስታወቂያና የሥራ ፋይል የመሳሰሉትን በግሉ ለማንበብ የሚፈልግ ሰው ካለ ጋዜጣውን ከሂሳብ ሹሙ ዘንድ ተውሶ በተለይ ብዙ የጠየቁ ሰዎች ካሉ ወረፋውን ጠብቆ ማንበብ ይችል ነበር። ታዲያ የዚያን ዕለት ጋዜጣውን ደጋግሞ ለማንበብ ወረፋው አይጣል ነበር። በመጀመሪያ እድል ያገኘው ሰው ጋዜጣውን ተውሶ ወስዶ አንድ ጋዜጣ ለማንበብ ከሚያስፈልገው ጊዜ በላይ ሲወስድበት ከሱ ቀጥሎ ያለው ተረኛ መጥቶ ምን ነው ጃል ዜናውን ገልብጠህ እየጻፍክ ነው ወይስ እያነበብክ ብሎ ቀልዶ እንዲሰጠው ይጠይቀው ቶይ ባክን የምፈልገውን ዜና አጥቼው ነው ይለዋል ያኛው መልሶ ምን አይነት ዜና እንደሚፈልግ ስላገባው ጋዜጠኛ ያገኘውን ዜና ነው እንጂ አንተ የምትፈልገውን ዜና ሊጽፍልህ ነው ይልቁንስ ቶሎ ጨርስና አስጠይ ይለው ያኛው ተናዶ ለእስረኞች መፈታት የተጻፈውን ነው እኮ የምልህ ይለዋል ሁለተኛው እስረኛ ተዝናንቶ እሱማ መጀመሪያው ገጽ ላይ ስለ ደርግ ስብሰባ የሚያወራው ላይ ነው የተጻፈው ሲለው የለም መጀመሪያ ገጽ ላይ ይላል ሌላውም እስረኛ እንደገና ተዝናንቶ ሰውዬ የጋዜጣ ወሬ አንድ ገጽ ላይ ብቻ ማለቅ አለበት ያለ ማን ነው ብሎ ተቆጫብሮ አምጣ ብሎ ተቀብሎ ገልበት ገልበት ማድረግ ይጀምራል በቀላሉ ማግኘት ያቅተውና አተኩሮ መመልከት ይጀምራል የለም ሁለቱም አንድ ላይ ይሆኑና ከመጀመሪያ እስከ መጨረሻ ያነባሉ ጋዜጣውን ዜና ላይ ያሱታል ቢጨንቃቸው አልፎ ተርፎ ርዕሰ አንቀጽ ሁሉ ያነባሉ በቦታውም ስለ እስረኞች የሚያወራ ዜና የለም ይህ በእንዲህ እንዳለ መቼም የእስር ቤት ወሬ እንደ ሰደድ እሳት ነው የሚጓዘው ምንም እንኳ አራት ቁጥር እስር ቤት ከሌላ እስር ክፍል ጋር አንድ ጥር አጥር ግቢ ውስጥ ባይሆንም ወዲያው ወሬው እንደተሰማ ለሌሎችም ክፍሎች በአጥር ላይ ተላልፎ ደርግ የእስረኞች ጉዳይ የሚያጠራ ኮሚቴ ማቋቋሙ ተሰምቷል በመጨረሻ ወሬውን ጋዜጣው ላይ ሲፈልጉ የነበሩት ሁለት እስረኞች ሌሎችንም ጨማምረው ወሬውን ከጋዜጣው ላይ አፈላልገው ሳያገኙት ሲቀሩ ያ ተንኮለኛ ዜና አንባቢ ያልተጻፈ ዜና አንብቦ እስረኛውን በሙሉ የቀለደበት መሆኑን ይጠራጠሩና ጋዜጣውን ይዘው ወደ የተኛበት ቦታ ድረስ ሄደው የት ጋ ነው የቀድሙን ወሬ ያነበብከው ቢሉት ግጭም ብሎ እሱ ላይ ነዋ ብሎ ይከራከራቸዋል በኋላ ወሬው ተዛመተና ሰው ሲያፋጥጠው ሲያሾፍብን ራሱ ፈጥሮ እንዳነበበው ነገረ በጣም ያስደነቀኝ ነገር ግን አነበብኩ ያለው ዜና ያልተጻፈ ሲሆን አንድም ማመንታት ወይም የአፍ መያያዝና ከቃሉ እንደሚናገር ሰው መጨነቅ ሳያሳይ ልክ እንደተጻፈ አድርጎ በደንብ ማቅረቡ ነበር እጅግ በጣም ብዙዎቻችንን ድርጊቱ አስቆናል ነገር ግን ጥቂት ሰዎች በተለይ በእድሜ ገፋ ያሉት አሁን ስንት የሚቀለድበት ነገር እያለ የሚቀለድበት ነገር ያጣ ይመስል እንደዚህ አይነት ቀልድ ቀልዶ ያሳቅቀናል ብለው አምረው ለብዙ ጊዜ ተቀይመውታል ምንም እንኳ በዚህ አድራጎቱ የዜና አንባቢነት ስልጣኑን ባይገፈፍም ሁል ጊዜ ሲያነብ ግን አንድ ሰው በቅርብ ሆኖ እንዲከታተለው ተወስኖበት በዚህ መልኩ እስከተፈታንበት ቀን ድረስ ዜና ሲያነብልን ቆይቷል እስር ቤት ውስጥ እንደዚህ አይነት ብዙ መኳኳልና ማጌጥ ከሚወዱት ጥቂት ሰዎች መካከል አንዱ የአሁኑ የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ በወጣቱ እስረኛ ዘንድ ከሁኔታቸውም ከሚያወሩትም ወሬ አንጻር ጎረምሳው የሚል የቀጽል ስም የተሰጣቸው ስምንት ቁጥር እስር ክፍል ውስጥ አስረው የነበሩት አቡነ ጳውሎስ ነበሩ ጎረምሳው የሚል ቅጽል ስም የተሰጣቸው ነገረ ስራቸው ሁሉ በልምድ ከምናውቃቸው የቤተ ክህነት ሰዎች ባህሪ ለየት ያለ ስለሆነ ነበር ብዙዎቻችን የሃይማኖት አባቶች ከአማርኛ ጋር ግዕዝ ቀላቅለው ሲናገሩ በለመድንበት በዚያን ዘመን አባ ጳውሎስ የእንግሊዝኛ ቃላት እየቀየጡ መናገራቸውና አንዳንድ ጊዜም መነኮሳትን ባህላዊ ስፖርቶች ናቸው ስለምንላቸው ስለ ውሃ ዋና የፈረስ ጉክስና ምክቶች ብቻ ይሆናል የሚያውቁት ብለን በምንገምትበት በዚያን ዘመን እሳቸው ስለ ግራውንድ ቴኒስ ጨዋታና ስለ ሌሎች ስፖርቶች ማውራታቸው ከለመድነው ውጭ ስለሆነ ብን ነበር ይህ ቅጽል ስም የተሰጣቸው ከዚህም በተጨማሪ በዚያው በደርግ ዘመን ለኦርቶዶክስ ሃይማኖት መሪ እንዲሆኑ ተመርጠው የነበሩት ፓትርያርክ አልጋ ላይ አልተኛም ጫማ አላደርግም ብለው አስቸገሩ እየተባለ በሚወራበትና አብረዋቸው ታስረው የነበሩት ሌሎች የኦርቶዶክስ ጳጳሳት ዘወትር አንድ እዚህ ግባ የማይባል ጥቁር ቀሚስ ብቻ ሲለብሱና የካቶሊኩ መነኩሴ ደግሞ ዘወትር በዚያ አፈርማ ቀለም ባለው ቀሚስ እድሜ ልካቸውን ታጅለው ሲኖሩ፣ አባ ጳውሎስ ግን አንዴ ቢጫ አንዴ በጌጥ የተንቆጠቆጠ ጥቁር የሐር ቀሚስ እየለዋወጡ ነበር የሚለብሱት። የመታጠቢያ ቦታ በመጠቀምም ደረጃ በዚያች በተወሰነች መታጠቢያ ቦታ ለመተጣጠብና ለማጌጥ የሚያሳልፉት ጊዜና የሚጠቀሙባቸው ማስዋቢያዎች እንኳንስ ከሌሎቹ ራሳቸውን ጣል ካደረጉ የሃይማኖት አባቶች ከሌሎቹ ዓለማዊ እስረኞችም የበለጠ ነበር። አቡነ ጳውሎስ አንድ ጊዜ አንድ ቧንቧ መጠቀም ከጀመሩ ማንም ከሳቸው ቀጥሎ መሆን አይፈልግም ነበር። ምክንያቱም ወረምሳው ሰው ከኋላዬ አለ ብለው ለሰው ተጨንቀው ፈጠን ፈጠን ብለው ለመጨረስ የሚሞክሩ አልነበሩም። የደረደሩትን ሳሙናና ማስዋቢያ ተጠቅመው እስኪጨርሱ መጠበቁ እልህ የሚያስጨርስ ነበር። አንድ ቀን አንድ እስረኛ ምርጫቶ ከሳቸው በኋላ ተራይዞ ለመታጠብ ሲጠብቅ ሲኳኳሉና አንዴ ሽቶ አንቲ ዲዮዶራንት ሲቀባቡ በጭራሽ የማይለቅ ሆነውበት ትዕግስቱ ያልቅና፣ ምነው አባታችን ቶሎ ቶሎ ብለው ይጨርሱና እኔም ልታጠብ እንጂ እኔ እርሶን ስጠብቅ እኮ እዚህ ቆሜ እኮ ከኔ በኋላ የመጡት ሁሉ እየጨረሱ ሄዱ እኮ ብሎ ቆጣ ብሎ ይናገራቸዋል። እሳቸውም እንደ ሃይማኖት አባት ሳይሆን እንደ ማንኛውም ጎረምሳ ሳልጨረስ ልለቅልህ ነው፣ ረጋ ብዬ እለቅልሃለሁ፣ ከቸኮልክ ሌላ ጋር ሄደህ ወረፋ ጠብቅ ብለው አመነጫጭቀው ይመልሱለታል። ነገሩ በዚሁ ቀጥሎ ይከረሩና ከጥቂት መሰዳደብ በኋላ ለጠብ መገባበዝ ላይ ሲደርሱ አባ ሆዬ ቀሚስ ብለብስ ሴት መሰልኩት እንዴ ብለው ፎክረው የቀሚሳቸውን እጅጌ ጠቅለል አድርገው ቦክስ ሊገጥሙ ሲሉ እዚያ የነበሩ ሰዎች በመካከላቸው ገብተው እንዴ ነውር አይደለም እንዴ በዚህ ሁኔታ እያለን መደባደብ? ደሞ እርሶስ ቢሆኑ መደባደብን ምን አመጣው ብለው ሁለቱንም ተቆጥተውና መክረው ለመገላገል ሲሞክሩ ከወጣቱ ወታደር ይልቅ ለገላጋይ ያስቸገሩትና ካልተደባደብኩ ብለው ሲጋበዙ የነበሩት አባ ጳውሎስ ነበሩ። ታዲያ በቅርቡ የሰማሁትና የገረመኝ ነገር ቢኖር አባ ጳውሎስ ከእስር ከተፈታን በኋላ ወደ ውጭ አገር ሄደው ለብዙ ዓመታት ሲኖሩ ቆይተው ብዙ ዓመታት በኋላ የቤተ ክርስቲያኑ አባት ተብለው ከተቀመጡ በኋላ አንድ የቤተ ክርስቲያን በዓለ ልብስ ላይ አንድ መነኩሴ አቤቱታ ሊያቀርብላቸው ቢጠጋቸው አደጋ ሊጥልባቸው መስሏቸው በሽጉጥ ደረቱን ብለው ዘረሩት የሚል ዜና በጋዜጣ ተሰራጭቶ ብሰማ አባ እንደሆኑ እንኳንስ ቤተ መንግሥት የሚያስንቀውን መንበረ ፓትርያርካቸውን የሚቀናቀናቸውንና ዲነታቸው የሚሞክረውን ቀርቶ የሚታጠቡባትን አንዲት ቧንቧ እንኳ ለመከላከል ሲሉ እጅጌያቸውን ጠቅልለው ቦክስ የሚገጥሙ ስለሆኑ እንደሚወራው እሳቸውም ሆኑ በሽጉጥ የገደሉት ወይም አንጋቾቻቸው ተኩሰው ገደሉት ቢባል ምንም አዲስ ነገር አልሆነብኝም። ያስገረመኝ ነገር ቢኖር ግን እንዴት ነው አባ ከዚህ ሁሉ ዓመታት በኋላም አልበረዱም እንዴ?